እንደምን ሰነበታችሁ የፍኖተ ቅዱሳን መርሃ ግብር ታዳሚዎች።
ለዛሬ ስለ ቅዱሳን መላእክት አፈጣጠርና ነገድ እንዲሁም አገልግሎት እናግራችኋለን። አብራችሁን ሆኑ።
መልአክ በነጠላ መልአክት ደግሞ ብዙ ሲሆን ትርጉሙ መልእክተኛ፣ አገልጋይ፣ አለቃ ማለት ነው።
መልአክት በሰውና በእግዚአብሔር መካከል የእግዚአብሔርን ምሕረት፣ ቸርነት፣ በረከት ለሰው ልጆች የሰው ልጆች ልመና ወይም ጸሎት መስዋዕት ለእግዚአብሔር በማቅረባቸው መልእክተኞች ይባላሉ።
መልአክት በእግዚአብሔር ዙፋን ዙሪያ ቀን ከሌሊት ቅዱስ 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 እያሉ ከማመስገናቸውም በላይ የእግዚአብሔርን ዙፋን በመሸከማቸው አገልጋዮች የቤተክርስቲያን መጋቢዎች ይባላሉ።
የመላእክት ተፈጥሮ ካለምንም ምን ሲሆን ባህሪያቸው ደግሞ እሳታዊና ነፋሳዊ ነው። እንደ እሳት ሲል ራቂቅነታቸው፣ እንደ ንፋስ ሲል ደግሞ ፍጥነታቸው ያመለክታል።
መላእክት ስጋና አጥንት የሌላቸው የማያገቡ የማይጋቡ ናቸው።
መላእክት አይበሉ አይጠጡም።
መላእክት ደከመኝ ሰለቸኝ አይሉም አያርፉም። ረፍታቸው ምስጋናቸው ነው።
በመላእክት ዘንድ ወንድ ሴት የለም። የሚጠሩት ግን በተባታይ ጾታ ነው።
መላእክት ክንፍ አላቸው፣ በሰማይ ላይ ይበራሉ።
መላእክት በአይን የማይታዩ በእጅ የማይጨበጡ ረቂቃን ናቸው።
መላእክት ተልእኳቸውን ለመፈጸም በሚሄዱበት ጊዜ ባህር፣ ተራራ፣ የቦታ ርቀት፣ የሰማይ ርዝመት አያግዳቸውም።
የቅዱሳን መላእክት ቁጥር ይህን ያህላል ብሎ በቁጥር መወሰን አይቻልም። ቅዱስ ዮሐንስም በራእዩ የብዙ መላእክት ድምጽ ሰማሁ፣ ቁጥራቸው አእላፍ ጊዜ አእላፋትና ሺ ጊዜ ሺ ነበር በማለት ስለ ቁጥራቸው ብዛት ተናገረ። በግምት ቅዱሳን መላእክት ቁጥራቸው ይህን ያህል ነው ተብሎ አይታወቅም። የመላእክትን ብዛት ከፈጣሪያቸው ከእግዚአብሔር በቀር የሚያውቅ ማንም የለም።
መላእክት በነገድ 100 ነበሩ። 100ኛው ነገድ ሳጥናኤል ራሱን አምላክ አድርጎ በሰራው ጥፋት ከክብሩ ወድቆ በእርሱ ቦታ የሰው ልጅ ተፈጥሯል። በዚህም መሰረት የቅዱሳን መላእክት ነገድ 99 ሆነ። አምላካችን መድኃኒታችን ኢየሱስ ክርስቶስ የጠፋውን በግ በምሳሌ በሚያስተምርበት አንቀጹ የቅዱሳን መላእክት ነገድ 99 መሆኑን ተናግሯል።
መላእክት የተፈጠሩት ለተቀደሰ ተግባር መሆኑን መጽሐፍ ቅዱስ ይነግረናል። በዚህም ተግባራቸው ቀን ከሌሊት ያለ ረፍት ያለ አርምሞ በመዓልትም በሌሊትም እግዚአብሔርን ያለ ማቋረጥ ቅዱስ 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 እያሉ ያመሰግናሉ።
የሰው ልጆችን ያጽናናሉ፣ ይረዳሉ፣ ከክፉ ነገር ይጠብቃሉ። ከእግዚአብሔር ጋር ጉዞ የሚያደርጉ ሰዎች በመንገዳቸው ፈተና በገጠማቸው ወቅት ይረዳሉ፣ ለማዳን ይላካሉ፣ ከጭንቅ ፈተና ያወጣሉ። ቅዱሳን መላእክት ለመዓትም ይላካሉ። የሰው ልጆች ከሕገ እግዚአብሔር ወጥተው እግዚአብሔርን ባስቀየሙ ጊዜ በመዓት ተገልጠው የታዘዙትን ፈጽመው ይመለሳሉ።
መላእክት ስማቸው እንደሚነግረን ሕገ እግዚአብሔርን ጠብቀው በጾም በጸሎት በበጎ ምግባር የሚጓዙ ሰዎችን ጸሎት ወደ እግዚአብሔር ያሳርጋሉ።
ቅዱሳን መላእክት 10 ከተማ ሲኖራቸው 7 ሊቃነ መላእክት ተሾመውላቸዋል። እነሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ኡራኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤልና ቅዱስ ሳቆኤል ናቸው።
Yeah.
ስለ ቅዱሳን መላእክት ባጭሩ ይሄን ያህል ካለ ጥቂት ለምን ስለ ቅዱስ ገብርኤል ለአድማጮቻችን አነግራችሁ?
ሰናይ
እብሮ
ለምን ካንቻን ጀምርም?
ቅዱስ ገብርኤል የስሙ ትርጓሜ አምላክ ወሰብ እግዚ ገብር ማለት ነው። ያዲስ የናብሳሪ ለመቤታችን ቅዱስ ድንግል ማርያም አምላካችንን እንደምትወልድ ያበሰረ ጌታችን መድኃኒታችን ኢየሱስ በቤተልሔም በተወለደ ሰዓት የምስራቹን ለረኞች የተናገረ የመጥምቁ ዮሐንስ መወለድ በቤተ መቅደስ ተገኝቶ ለካህኑ ዘካርያስ ያበሰረ በብሉይ ኪዳንም ሶምሶን ናዝራዊ እንደሚሆን ጸጉሩንም እንዳይላጭ የወይን ጠጅ እንዳይጠጣ ለአባቱ ማኑሄ ያበሰረ እርሱ ነው። በመላእክት መንደር ሽብር በሆነ ሰዓትም ሳጥናኤል እኔ ፈጣሪያችሁ ነኝ ብሎ የሐሰት ወሬውን ሲነፋ ፈጣሪያችን እስኪገለጥልን ባለንበት እንቁም ያለ አዳምና ሔዋን በዲያብሎስ ተታለው ከገነት ተባረው ጸጋቸው ተገፎ በነበረበት ጊዜ ከልጅ ልጅ ተወልጄ አድንሃለሁ የሚለውን የተስፋ ቃል የተናገረ ይህ መልአክ ነው።
እኔም በጄ ላይ ያስኩትን ስለ ቅዱስ ገብርኤል የመጨረሻ ክፍል አቅርቤ አድማጮቻችንን በዚሁ እንሰናበታለን። ቅዱስ ገብርኤል በዮሐንስ ራእይ ምዕራፍ 8 ከቁጥር 3 ላይ ሌላ መልአክ መጣና የወርቅ ጥና ይዞ በመሠዊያው አጠገብ ቆሞ በዙፋኑ ፊት ባለው የወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨመረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። እንዲል ጸሎትና መስዋዕትን አሳራጊ ዳንኤል ሆይ ጥበብንና ማስተዋልን ሰጥ ዘንድ አሁን መጥቻለሁ እንዲል ጥበብን አስተማሪ። እንዲሁም በኦሪት ዘፍጥረት ምዕራፍ 2 ከቁጥር 24 ላይ እንደ ተጠቀሰው ከሶስቱ የገነት በሮች ምስራቃዊውን በር የሚጠብቀው ይህ መልአክ ነው።